ጌታ በኢየሱስ ክርስቶስም ሰላም እንላለሁ። እንግዲህ ዛሬ ትምህርታችን እንደምናስታውሰው 22ኛ ትምህርት ነው የሚሆነው። በመንፈስ ቅዱስ የጸጋ ስጦታዎች አጠቃቀም ላይ የተጀመረው ትምህርት 22ኛው እንቀጥላለን። እስቲ በመጀመሪያ ጌታ እግዚአብሔርን በጸሎት እንጠይቀዋለን። ጸልያለን። እግዚአብሔር አምላካችን ሆይ እናመሰግናሃለን። በዘመናት ሁሉ ድንቅ ነገርን በማድረግ ሁልጊዜም ታላቅ ነገርን በማድረግ የሚታወቅ በእኛ ሕይወት ትላልቅ ነገሮችን ጌታ ሆይ የምታደርግ ነህና፣ ጌታ ሆይ ለአንተ እንገዛለን፣ እናመሰግናሃለን። እግዚአብሔር አምላካችን ሆይ ስለምታስተምረን እናመሰግናሃለን። ዛሬም ትምህርታችንን አንተ ባርክ። እግዚአብሔር ሆይ አስተምረን፣ ልጆችሽ ከእግዚአብሔር የተማሩ ይሆናል ተብሎ ተጽፏልና አንተ በመንፈስ ቅዱስ ኃይል አስተምረን። በክብሬና በታላቅነት እግዚአብሔር ሆይ ክብርህን ግለጽልን። ጌታ ሆይ እነሆ የመንፈስ ቅዱስን አሰራር ግለጽልን በኢየሱስ ክርስቶስ ስም አሜን። ባለፈው እንደ ተማር ነው እስከ ስድስተኛ ድረስ የመንፈስ ቅዱስ የጸጋ ስጦታዎችን አይተን ነበረ። ለማስታወስ ያህል ይህንን ክፍል ላንባውና ከዛ የሚቀጥሉትን የጸጋ ስጦታዎችን እንግዲህ እንነጋገራለን ማለት ነው። ምዕራፍ 12 ከቁጥር 27 እስከ 31 ያለውን አነባለሁ። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። እግዚአብሔርም በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራትን ማድረግን፣ ቀጥሎም የመፈወስን ስጦታ እርዳታንም አገዛዝንም የልዩ ልዩ አይነት ልሳኖችንም አድርጓልን። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጠውን መንገድ አሳያቸዋለሁ ይላል። ባለፈው እስከ የመፈወስ ስጦታ የሚለውን አይተናል። እስቲ እንግዲህ አንድ በአንድ እንያው ያየናቸውን ማለት ነው። አንዳንዶቹን ሐዋርያት፣ አንድ የሐዋርያት አገልግሎት ተነጋግረናል። ሁለተኛ ነቢያት፣ የነቢይነት አገልግሎት ሁለት። ሶስተኛም አስተማሪዎች፣ የማስተማር አገልግሎት ሶስት። ቀጥሎም ታምራትን ማድረግ አራት። ታምራትን የማድረግ ስጦታ የጸጋ ስጦታ ማለት ነው። ቀጥሎም የመፈወስ ስጦታ አምስት። ከዛ እርዳታን ማድረግን ስድስት። አገዛዝን ሰባት። እርዳታ ማድረግ የሚለው ባለፈው አንስተናል። በብዙ መልክ ሰዎችን መርዳት፣ ቤተ ክርስቲያንን መርዳት የሚለው ነው። ሰባተኛው ደግሞ የልዩ ልዩ አገልግሎት የሚል ነው። የልዩ ልዩ አይነት የልዩ ልዩ አይነት ልሳኖች፣ ልዩ ልዩ ልሳኖችን መናገር ሰባተኛ ማለት ነው። ይህ እንግዲህ በልዩ ቋንቋ ልሳኖችን መናገር ነው። ሰማያዊ መልእክት እግዚአብሔር በመንፈስ ቅዱስ የሚሰጠንን መናገር ማለት ነው። ያንን በልዩ ልዩ ቋንቋ እንናገራለን። ነገር ግን መልእክቱ ግልጽ የሚሆነው ያ በልዩ ልዩ ልሳኖች የተነገረው ሲተረጎም ነው። በልዩ ልዩ ልሳኖች መናገር ማለት ነው። እሱ አንዱ ነው። ልክ እንደ ትንቢት ስጦታ የሚያነቃቃ ሰማያዊ መልእክትን እግዚአብሔር የትንቢትን ቃል በልሳን በልዩ ልዩ ልሳን ሊናገር ይችላል። በማናውቀው ቋንቋ አንድ ሰው ይናገርና ወይም ራሱ ይተረጉማል ወይ ሌላው ሲተረጉም መልእክቱ ግልጽ ሲል የእግዚአብሔርን ህዝብ ያነቃቃል፣ ያበረታታል ወይ ይገስጻል፣ ይመክራል። ልክ እንደሚሰጠው ማለት ነው። ወይም ራሱ ትንቢትን በዛ መልክ ሊመጣ ይችላል። ለማያምኑ ደግሞ እነሱ በሚያውቁት ቋንቋ እኛ ግን በማናውቀው የእግዚአብሔርን ክብር ስናገር ያ መልእክት ሊተላለፍ ይችላል ማለት ነው። እሱ እንግዲህ ይሄ እንግዲህ ሰባተኛ መሆኑ ነው። እንግዲህ የልዩ ልዩ አይነት ሊሳኖች ይሄ ሰባተኛ ነው። ከዛ ደግሞ ያ ሐዋርያት የሚለውን ባለፈውን ተነጋግረናል። ነቢያት የሚለውንም ተነጋግረናል። አስተማሪዎች የሚለውን አልተነጋግረንም። ስምንተኛውን አስተማሪዎች የሚለው ነው፣ የማስተማር ስጦታ። ይሄ የእግዚአብሔርን ቃል በተለያየ እግዚአብሔር በሰጠን መረዳት የእግዚአብሔርን ቃል ማስተማር ማለት ነው። የእግዚአብሔርን ቃል ራሱ በትክክል ተረድቶ ለሌሎች እኮ ለማስተላለፍ ይሄ ያስፈልጋል፣ ይሄ ስጦታ ያስፈልጋል። የእግዚአብሔርን ቃል መንፈስ ቅዱስ ለሰዎች ያስተምራል ማለት ነው። አስተማሪዎች በጥንት ባለችን ቤተ ክርስቲያን ነበሩ እና የእግዚአብሔርን ቃል ከጥንት ጀምሮ የእግዚአብሔርን ሀሳብ በማግለጽ አሁን ጳውሎስ የታወቀ ሐዋርያ ነው፣ የታወቀ አስተማሪም ነው። ደግሞ የታወቀ የወንጌል አገልጋይ ነው፣ የታወቀ አስተማሪም ነው። ደግሞ ልክ እንደዚሁ ማለት ነው። የእግዚአብሔርን ቃል የሚያስተምሩ በቤተ ክርስቲያን ውስጥ የእግዚአብሔርን ቃል ሰዎች በሚረዱት መንገድ የሚያስተምሩ ማለት ነው። አሁን በትምህርት ለተማሪዎች ያንን እውቀት የሚያስተምሩ አስተማሪዎች የማይገባውን ግልጽ አድርገው ከዚያ ሰው የተማሪው እውቀቱን እንዲጨብጡ ያደርጋሉ። ልክ የእግዚአብሔርን ቃል በዚህ መልክ የሚያስተምሩ ማለት ነው። የወንጌል አገልጋይም ይናገራል፣ ይሰብካል፣ የቃሉን የሆነ ሰማያዊውን እውቀት ይናገራል። ሰማያዊውን እውቀት ይናገራል። ነገር ግን ለደህንነት የሚሆነው ነው። አንዳንድ ጊዜ አስተማሪና ወንጌላዊ የሚለውን ለመለየት ሊያስቸግር የሚችልበት ሁኔታ አለ። ሁለቱም ይናገራሉ። ይሄኛው ግን ጠለቅ ያለው ነገር ሁሉ ሳይቀር የእግዚአብሔርን ቃል አብራርቶ ለሰዎች በሚገባ መንገድ ሰዎች እግዚአብሔርን በመታዘዝ ኢየሱስ ክርስቶስን እንዲከተሉ፣ እንዲያውቁ፣ እንዲረዱ፣ የመንፈስ ቅዱስን ሀሳብ እንዲረዱ፣ እግዚአብሔር ለሰው ልጆች ያለውን ሀሳብ እንዲረዱ በማድረግ ማለት ነው። አስተማሪ ግልጽ ነው፣ ይሄ ግልጽ ነው። ስለዚህ የማስተማር ስጦታ አንዱ ነው። በቤተ ክርስቲያን ውስጥ አስተማሪዎች በብዛት ያስፈልጋሉ። የእግዚአብሔርን ቃል ዝም ብሎ ቀላል ነገር አይደለም ለማለት ነው። አስተማሪዎች በተለያየ ደረጃ ማለት ነው። ይህንን አልተናገርንም ነበር። አስተማሪዎች የስምንተኛ የጸጋ ስጦታ እዚህ ላይ ትንሽ ቅድም ያልኳቸው ሶስቱም ሌላው ደግሞ እዚህ ጋ በልሳኖች ይናገራሉ ና ሁሉስ ይተረጉማሉ ን ይላል። ባለፈው እስከ ስድስት ሄደን አቀማመጡ ግን እዚህ ላይ ትንሽ ስርዓት በያዘ መልኩ አይደለም ጳውሎስ ሲያስተምር እያነሳ ያለው። ለምሳሌ ሰባተኛ የልዩ ልዩ አይነት ልሳኖች መናገር ልክ ቅድም እንዳልኩት ማለት ነው። ልክ እንደ ትንቢት ስጦታ ይሄ ራሱ ሲተረጎም ትልቅ ትምህርትን የሚሰጥ ሰማያዊ መልእክትን የእግዚአብሔርን ሀሳብ ለጉባኤው የሚናገር ለማያምኑ ደግሞ ብዙ ሕዝብ ባለበት ቦታ ራሱ እግዚአብሔር በዚህ በልዩ ልዩ ልሳን በሚነገር መልእክቱን ሊያስተላልፍ ይችላል በራሳቸው ቋንቋ ልክ በሐዋርያ ዘመን እንደሆነው ማለት ነው። ከተለያየ የዓለም ክፍል የመጡ አይሁዶች ባሉበት እነሱ በመንፈስ ቅዱስ ከተሞሉ በኋላ በእነሱ በመጡበት ቋንቋ ሲነገሩ ተገርመው ከዛ በኋላ እንግዲህ ኢየሱስ ክርስቶስ ጌታ እንደሆነ የሐዋርያው የጴጥሮስን ምስክርነት ሰምተው እንዲድኑም አንዱ ምክንያት የሆነው ይሄ በልሳን የተነገረው ራሱ እንደ ተአምር በመሆኑ ነው ማለት ነው። ስለዚህ እነዚህ ነገሮች ባለፈው ጊዜ ያላነሳናቸው ነገሮች ናቸው። እስከ ስድስት እንላል። ሰባተኛው በልዩ ልዩ በልዩ ልዩ አይነት ልሳኖች ወይም በልዩ በልሳን የመናገር አንዱ ስጦታ ነው። ሰባተኛ በልሳኖች የተነገረውን መተርጎም ነው። ስምንተኛ ደግሞ ማስተማር ማስተማር የሚለው ነው። የማስተማር ስጦታ ማለት ነው። እነዚህም ስጦታዎች ሁሉ ለቤተክርስቲያን የሚሰጡ ስጦታዎች ናቸው። እስቲ ወደ ሮሜ ምዕራፍ 23 እስቲ እንሂድና እዛም ውስጥ ከዚህ ጋር የተያዘ ነገር የምናገረው ነገር አለ። ይሰጣ ሮሜ ምዕራፍ 12 ሮሜ ምዕራፍ 12 እንደዚህ ይናገራል። አሁን ከስምንት ልክ ቁጥር ምዕራፍ 12 ከቁጥር 6 ጀምሮ ነው። እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢትም ቢሆን እንደ እምነታችን መጠን ትንቢት እንናገር። ይህ ቅድም የተናገርኩት ነው። አሁንም እዚህ ላይ ተመሳሳይ ሀሳብ ይገልጻል ጳውሎስ። አገልግሎትም ቢሆን በአገልግሎታችን እንትጋ። የሚያስተምርም ቢሆን በማስተማሩ ይትጋ። የሚመክርም ቢሆን በመምከሩ ይትጋ። የሚሰጥ በልግስና ይስጥ። የሚገዛም በትጋት ይግዛ። የሚምርም በደስታ ይማር ይላል። እስከ ስምንት ሄደናል። እዚህ ላይ አሁን ዘጠነኛው ከአገልግሎቶቹ በዚህ በሮሜ ምዕራፍ 12 ከቁጥር 6 ጀምሮ ባለ አሁን ባነበብኩት ውስጥ ከተጠቀሱት ውስጥ አንዱ አገልግሎትም ቢሆን ልዩ ልዩ አገልግሎት ማለት ነው። ልዩ ልዩ አገልግሎትም ቢሆን በአገልግሎታችን እንትጋ ይላል። ልዩ ልዩ አገልግሎት ይላል። ሌሎችም በዚህ ውስጥ ያልተጠቀሱት አገልግሎቶች አሉ። ትናንሽም ትላልቅም ሊሆኑ ይችላሉ። ለጌታ ክብር የምናደርገው ማለት ነው። ሌላው ቀርቶ ቤት ማጽዳት ራሱ የእግዚአብሔርን ቤት ማጽዳት በእግዚአብሔር ቤት የሚሰሩ ለምሳሌ አሁን በሌላ በእርግጥ በሌላ ክፍል ለምሳሌ ድቁና ተገልጿል። እሱም በአስተዳደር ውስጥ ቢጠቀስም እሱም አንዱ ትልቅ አገልግሎት ነው። ሌሎቹም ለጌታ ክብር የምናደርጋቸው ብዙ አገልግሎቶች አሉ ያልተጠቀሱ። ሁሉም እዚህ ተጠቅሷል ለማለት አይደለም። ልዩ ልዩ አገልግሎቶች ዘጠነኛ ማለት ነው። ሌሎቹንም እንጥቀስ እዚህ ውስጥ ያልተጠቀሱ አሁን የሚታዩ ትላልቅ አገልግሎቶች አገልግሎት የሚባሉትን ወይም በግልጽ የሚታዩትን ነው እያነሳን ያለ ነው። በግልጽ ደግሞ የማናየው አገልግሎት አለ። ለምሳሌ የጸሎት አገልግሎት። የጸሎት አገልግሎት ከምንም በላይ ለእግዚአብሔር ስራ አስፈላጊና ዋና የጀርባ አጥንት ነው። ያለ እርሱ አገልግሎትም አይቻልም። ያለ እርሱ የእግዚአብሔርን ስራ የጠላትን ግዛት ወሮ የእግዚአብሔር ስራ ልቆ ሊሄድ የሚችልበት ሁኔታም አይኖርም። አስተማሪውም፣ ሰባኪውም፣ ትንቢት ተናጋሪው፣ ሐዋርያው፣ ሌላው ማንም ቢሆን የጸሎት አገልጋዮች ከሌሉ አገልግሎቱን በተሳካ ሁኔታ ሊያደርግ የሚችልበት ሁኔታ የለም። ይህ ሰማያዊ ነገር ነው። ይህ በስጋችን የምናደርገው አይደለም። የመንፈስ ቅዱስ አሰራር ነው። የዲያብሎስ ውጊያ አለ። የዲያብሎስ ከፍተኛ ፈተና አለ። የዲያብሎስ ውጊያ የዲያብሎስ ፈተና ያለበት ስለሆነ ከፍተኛ ደግሞ የጸሎት ትጋት ያስፈልጋል። በጸሎት ደግሞ የዲያብሎስን ስራ መውረድ ያስፈልጋል። ስለዚህ የጸሎት አገልግሎት ራሱ በጣም ትልቅ አገልግሎት ነው። ልዩ ልዩ አገልግሎት ስንል እሱም ራሱ እዚህ ውስጥ ይመጣል። ይህ የዲያቆናት አገልግሎት በቤተ ክርስቲያኑ ውስጥ ማዕድ አገልግሎት አለ። ይህ ቤተ ክርስቲያንን ማጽዳት አለ። ይህ ቤተ ክርስቲያን ሌሎቹ ብዙዎቹ አሉ። እዚሁ አሁን እነዚህ ለመጥቀስ ብዙዎቹ ሌሎቹም ይኖራሉ። ልዩ ልዩ አገልግሎቶች ሲል እንግዲህ አንዱ በዚህ ውስጥ የተጠቀሱት ብቻ ናቸው ብለን እንዳናስብ ማለት ነው። አሁን የጸሎት አገልግሎት እጅግ በጣም ጠቃሚ ሆኖ ግን እዚህ ላይ አሁን በጸጋ ስጦታ ተብሎ አልተቀመጠም። ግን ልዩ ልዩ አገልግሎቶች ተብሎ በተቀመጠው ውስጥ ሌሎችም ያልተጠቀሱት ማለት ነው። ዘጠነኛ ሌላው እዚህ ጋር አስረኛ የሚመክርም ቢሆን ይላል። መምከር ራሱ አገልግሎት እንደሆነ ይናገራል። ሮሜ ምዕራፍ 12 ቁጥር 8 ላይ ማለት ነው። እሱም የሚመክርም ቢሆን በመምከሩ ይትጋ። ምክር ሰዎችን በመንፈሳዊ ነገር መምከር፣ ካውንስል ማድረግ፣ አድቫይስ ማድረግ፣ አቅጣጫ ማሳየት በግልም በቡድንም በቤተ ክርስቲያንም ደረጃ በግልም ደረጃ በቡድንም ደረጃ ይህ አገልግሎት ሰፊ ከግለሰብ አንስቶ እስከ አገር አቀፍ ድረስ ወይም አይጉር አቀፍ ድረስ የእግዚአብሔርን ስራ መምከር እንችላለን። ሰዎችን መምከር እንችላለን። የእግዚአብሔርን ድርጅት መምከር እንችላለን። የእግዚአብሔር ስራ በተሳካ እንዲሰራ ለምሳሌ ቤተ ክርስቲያንን መምከር እንችላለን። ቤተ ክርስቲያንንም ደግሞ በተለያየ ደረጃ መምከር እንችላለን። የእግዚአብሔር ስራ የሚሰሩ የአገልግሎት አገልግሎታቸውን የሚያካሂዱ ድርጅቶችን መምከር እንችላለን። የእግዚአብሔር ስራ በተሳካ ሁኔታ ስለዚህ የመምከር አገልግሎት እጅግ በጣም እዚህ ላይ በግልጽ የሚታይ ነው ማለት ነው። የሚመክርም ቢሆን በመምከሩ ውይይት ጋር ምን ያህል ይሄ የአገልግሎት እንደሆነ ተውለድ እንደሆነ አላውቅም። ይሄ በጣም ጠቃሚ መሆኑን እና በእግዚአብሔር ቃል ውስጥ በግልጽ የተቀመጠ መሆኑን እንግዲህ እዚህ ላይ እንየው። የሚመክርም ቢሆን በመምከሩ ውይይት ጋር በቤተ ክርስቲያኑ ውስጥ ብዙ የሚጎሉ ነገሮች ሲኖሩ ይሄ የመምከር አገልግሎት የሚለውን እንደ ጸጋ ስጦታ እንደ ተሰጠን ስጦታ አድርገን ስለማንቆጥር ብዙ ጊዜ ይህንን አንወጣው። ይህ በጣም አስፈላጊ የወደ አገልግሎት መሆኑን አውቀን የዚህ አይነት ሸክም ያለን ሰዎች ስራችንን መቀጠል አለብን ማለት ነው። አገልግሎታችን መቀጠል አለብን። በሌላም እነዚህ አሁን የመምከር ጸጋ ስጦታ ያላቸው ሰዎች ከቤተ ክርስቲያንም አልፈው እንደ እግዚአብሔር ሰዎች ለአገርም ለአውራጃም ለህዝብም መካሪዎች ሊሆኑ ይችላሉ። በዓለምም መልካም አስተዳደር መልካም አካሄድ እንዲኖር የቀናውን በተሰጠን እውቀትና ባለን መረዳት ሊሆን ይችላል እና ከግለሰብ አንስቶ እስከ አህጉር እስከ ዓለም አቀፍ ደረጃ ይህ አገልግሎት እጅግ በጣም አስፈላጊ ነው። በቤተሰብን መምከር እንችላለን። ለምሳሌ አሁን የጋብቻ ትምህርት አስተማሪዎች ወይም ደግሞ የጋብቻ ትምህርት ራሱ ከመንከር ጋር የተያዘ ነገር ነው። ቤተሰብን በቤተሰብ መካከል የክርስቶስ ኢየሱስ ፍቅር ኖሮ ቤተሰብ ጠንካራ በክርስቶስ ኢየሱስ ፍቅር ላይ ከመሰረተ ቤተሰብ እንዲኖር ልጆቹን አቅጣጫ ማሳየት መምከር፣ በምድሪቱ ደግሞ የቀና አካሄድ እንዲኖር በየመስሪያ ቤቱ ለምሳሌ ክርስቲያኖች ተግተው እንዲሰሩ ልጆቻቸውን ተግተው እንዲያስተዳድሩ በመንፈሳዊ በስጋም በአግባቡ ልጆቻቸውን እንዲይዙ። ይህ እንግዲህ ከማስተማሪም ጋር ሄዶ የሚገናኝበት ሁኔታ አለ። ነገር ግን ራሱን የቻለ ምክር ደግሞ በማስተማር ሊሆን ይችላል፣ በማስተማር ሊደረግ ይችላል። ለምሳሌ የጋብቻ አስተማሪዎች ብዙ ጊዜ አስተማሪዎች ናቸው፣ ግን መካሪዎች ናቸው እነዚህ ራሳቸው እና ይሄ የመምከር አገልግሎት በአሁኑ ዘመን የጎደለ ሰዎች እንደ ስጦታ ቆጥረው በአግባቡ ምናልባት ባለማወቅም ማይተገበር ሊሆን ይችላል። ነገር ግን እግዚአብሔር እዚህ በቃሉ ውስጥ በግልጽ ያስቀመጠው ነው። የምክር አገልግሎት በቤተ ክርስቲያን በጣም ወሳኝነት አለ። ለምሳሌ አሁን በምክር አገልግሎት ውስጥ አሁን መንፈስን መለየትን ራሱ አንድ የጸጋ ስጦታ ነው። እሱም አሁን ከምክር ጋር ይገናኛል። በቤተ ክርስቲያን የመንፈስ ቅዱስ እንቅስቃሴ ስርዓት ባለው መንገድ ካልሆነ ለማሰናከል ሊሆን ይችላል። ሌሎቹ አዲስ የሆኑ ሰዎች ጌታ ኢየሱስ ክርስቶስ መከተል ማለት ረብሻ ሊመስላቸው ይችላል። አንዳንድ ጊዜ ሁልጊዜ ለምሳሌ በስነ ስርዓቱ ላይ ካልዋለ ማሰናከያ ሊሆን ይችላል። በአግባቡ ግን መካሪዎች እንደ እግዚአብሔር ቃል የጸጋ ስጦታ ተግባር ላይ እንዲውል የሚያደርጉበትን የራሳቸው ድርሻ ከተወጡና ያም ደግሞ በቤተ ክርስቲያን በዛ መልክ በተግባር ላይ ከዋለ የመንፈስ ቅዱስ የጸጋ ስጦታ ድንቅ የሆነ የወንጌልን አገልግሎት ላመኑትም ደግሞ የማበረታታት በስልትና በቅድስና እግዚአብሔርን በመፍራት እግዚአብሔርን የሚያከብሩበት ህይወት ይህ አገልግሎት በቤተ ክርስቲያን የሚስፋፋበት እና ወንጌል በኃይልና በስልጣን በክብር የሚስፋፋበት በቤተ ክርስቲያንም ትልቅ መነቃቃት የሚሆንበት ይሆናል ማለት ነው። ያለ መንፈስ ቅዱስ ኃይል ቤተ ክርስቲያን ያው ሆና ተግባሯን ልትወጣ አትችልም። እወጣለሁ ብትልም ደካማ ነው፣ ኃይል የሌለው አገልግሎት ነው። ስለዚህ አሁን እዚህ ላይ የምክር አገልግሎት የሚመክር ሰው ቤተ ክርስቲያንንም በዚህ መልክ ጸጋ የጸጋ ስጦታ ያላቸው ሰዎች ሁሉ ሊመክር ይችላል፣ በተረዳው መንገድ ማለት ነው። እንግዲህ እዚህ ላይ በአንድም ሆነ በሌላ መንገድ የጸጋ ስጦታዎች አንዱ ከሌላው ጋር ይገናኛሉ። ግን የምክር አገልግሎት እጅግ በጣም አስፈላጊ መሆኑ ነው። ያገኘውን መገለጥ ለቤተ ክርስቲያን በምክር ይናገራል። መገለጥ አንዳንድ ጊዜ መረዳትን እግዚአብሔር የሰጠውን በምክር እንደዚህ ቢሆን እንደዚህ አቅጣጫ ያሳያል ማለት ነው የሚመክር ሰው ቅድም ባልኩት በተለያየ አይነት ሁኔታ። ስለዚህ የሚመክርም ቢሆን በመምከሩ የት ጋ ነው የሚለው የጋብቻ ትምህርት አስተማሪ፣ የወጣቶች አስተማሪ። የወጣቶች አስተማሪ ምንድን ነው? ከምክር ጋር የተያዘ ነው። ለእነሱ የሚበጃውን አቅጣጫ የሚያስተምር ማለት ነው። እዚህ ላይ የማስተማሩ አገልግሎት ከመምከር ጋርም የተያዘ ነው ማለት መሆኑ ነው የምናየው። ይሄ መካሪ የሚባለው ሰውዬ በማስተማር መልክ ሊያቀርበው ይችላል። የወንጌል አስተማሪ ሊሆን ይችላል። በሌላም ደግሞ ከወንጌል ጋር በተያዘ ሰዎች በስራቸው የእግዚአብሔር ሰዎች የእግዚአብሔር ሰዎች እንደ እግዚአብሔር ቃል ችጎች እንዲሆኑ በቤተ ክርስቲያን ውስጥ ንጽህና እንዲኖር ምክር ማለት ነው። ስለዚህ ከግለሰብ አንስቶ በቤተ ክርስቲያን በተለያየ ደረጃ፣ በሀገር ደረጃ፣ በአይጉር ደረጃ፣ በዓለም አቀፍ ደረጃ ሁሉ የምክር አገልግሎት ተገበር የሚገባ ነው ያስችለኛል። አስራ አንደኛ መስጠት የሚለው እዚህ ላይ ይናገራል። የሚሰጥ በልግስና ይስጥ ይላል። የሚሰጥ በልግስና ይስጥ። መስጠት ራሱ የጸጋ ስጦታ መሆኑ ነው የምናየው እዚህ ጋር። ለጌታ ስራ ያለውን በፍቅር መስጠት። ይሄ ባለፈው በተዛሬ መንገድ ነክቼዋለሁ፣ ግን እዚህ ላይ አሁን ጎላ አድርጎ ግልጽ አድርጎ ነው የሚያስቀምጠው። እዚህ ላይ በግልጽ ያስቀምጣል። የሚሰጥ በልግስና ይስጥ። ይሄ በግለሰብ ደረጃ የሚቸገር ሲኖር በቤተ ክርስቲያን የሚበሉትን ያጡ፣ የሚጠጡትን ያጡ፣ የሚያስተምራቸውን ያጡ፣ የሚለብሱትን ያጡ በቤተ ክርስቲያኑ ሲያዩ ይሄ አቅም ያለው እግዚአብሔርን ሸክም የሰጠው ይህንን ይወጣል ማለት ነው። በግለሰብ ደረጃ መርዳት ያዕቆብ እንደሚናገረው ማለት ነው። ከዚህም አልፎ ቤተ ክርስቲያንን ይረዳ በገንዘብ በአለም ወንጌል በአገር ያ ቤተ ክርስቲያን ውስጥ ያለው የወንጌል አገልግሎት በስፋት እንዲካሄድ አስተማሪዎች እንዲያስተምሩ የወንጌል ሰባኪዎች እንዲሰብኩ በተለያየ ጸጋ ስጦታ እግዚአብሔር የሰጣቸው ሰዎች ለእነሱ የሚያስፈልገው ነገር ምናልባት በመስጠት በማሟላት ለቤተ ክርስቲያን በማሟላት። ምክንያቱም የወንጌል አገልግሎቱም ገንዘብ ያስፈልገዋል። ስራውን የሚሰሩት እግዚአብሔር የጠራቸው ሰዎች ሲሆኑ፣ ነገር ግን እነሱ አቅም ባይኖራቸው ያንን ደግሞ በገንዘብ የመደገፉ ነገር ማለት ነው። ይህንን በእርግጥ ቤተ ክርስቲያን ትሰራለች። ቤተ ክርስቲያንን ያንን እንድታደርግ የእግዚአብሔርን ስራ የሚሰሩት ሌሎችም የተደራጁ በቤተ ክርስቲያን ውስጥ የሚሰሩ ወይም ደግሞ በክልም የክርስቶስ ኢየሱስ እንደ ቤተ ክርስቲያን አካል ሆነው የሚሰሩ ሰዎች አገልግሎቱን በዚህ መልክ ለመውጣት እየፈለጉ የገንዘብ ችግር እንዳይገጥም ማለት ነው። በገንዘብ ይረዳሉ ማለት ነው። በብዙ ሚሊዮን ገንዘብ ሊሰጡ ይችላሉ። መቶ ብር ሊሰጡ ይችላሉ። ከዛም ያንስም አነስ ያለም ከፍ ያለም ገንዘብ ሊያደርጉ ይችላሉ ማለት ነው። የጌታ ስራ በስፋት ይሰራል። በእነሱ ምክንያት፣ እነሱ በሰጡት ገንዘብ ምክንያት እነዚህ አሁን የወንጌል ወንጌልን በተለያየ ሁኔታ ለማስተማርና ለመስበክ ወይም ሌሎችን የጸጋ ስጦታዎች እግዚአብሔር እንዳሳያቸው ለማድረግ የሚፈልጉ ሰዎች በዚህ በገንዘብ እጥረት ምክንያት ተሰናክሎ አገልግሎቱ መካሄዱ አይቀርም ማለት ነው። ስለዚህ እነሱ ይሰጣሉ፣ ግለሰብንም ይረዳሉ። በግለሰብ ቅድም እንዳልኩት፣ እንደዚሁም ደግሞ በቤተ ክርስቲያንን በተለያየ ደረጃ በዓለም ይህንን ባለፈው አንስቻለሁ በተዘዋዋሪ መንገድ አሁኑ ጫን ባላረግም አንስቻለሁ ለማለት ነው። ስለዚህ ይሄ የሚሰጥም በልግስና መስጠት ራሱ የእግዚአብሔር ፈቃድ ነው። የእግዚአብሔር የጸጋ ስጦታ ለልጆቹ ለቤተ ክርስቲያን የሰጠው የጸጋ ስጦታ ነው። ስለዚህ የሚሰጥ በልግስና ይስጥ። ቢሊዮነር ከሆነ ከዛ ካለው ገንዘብ ሊሰጥ ይገባዋል ማለት ነው። የእግዚአብሔር ስራ ይሰራል። የበለጠ ደግሞ እግዚአብሔር ይባርከዋል። ይህን በማድረጉ እግዚአብሔር ይባርከዋል ማለት ነው። እንግዲህ እነዚህ አሁን ሶስት ተጨማሪ ነገሮችን አንስቼዋለሁ እስከ አስረኝ ድረስ ማለት ነው። መስጠት ራሱ የጸጋ ስጦታ መሆኑን እስቲ ኤፌሶን ምዕራፍ አራት ላይ ደግሞ እንደዚህ ተመሳሳይ ሀሳቦች የሚነሱ አሉ። እሱንም አብረን ኤፌሶን ምዕራፍ አራት ኤፌሶንም እንደዚህ ይናገራል። ኤፌሶንን ያው ባለፈው ያነበብኩት ነው፣ አሁንም ደግሜ ማነባው ከቁጥር 9 ጀምሮ ነው። ከቁጥር 9 ጀምሮ እስከ 14 ያለው ነው ማነባው። ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለት ምን ማለት ነው? ይህ የወረደው ሁሉንም ይሞላ ዘንድ ከሰማያት ሁሉ በላይ የወጣው ደግሞ ያው ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞች፣ አስተማሪዎች እንዲሆኑ ሰጠ። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራት ለክርስቶስ አካል ህንጻ ፍጹማን የሆኑ ዘንድ ይላል። አሁን እዚህ ላይ ቁጥር 11 ላይ እንዳነበብኩት ሌሎቹም ወንጌል ሰባኪዎች፣ አሁን ወንጌላውያን ወንጌል ሰባኪዎች የሚለው ነገር ባለፈው በትምህርቱ ላይ ብናነሳም ራሱን በቻለ መልኩ ግን እንደ ጸጋ ስጦታ መቀመጡ ነው የምናየው። ለምሳሌ የወንጌል አገልግሎት ወንጌልን ላልደረሰበት ቦታ አዲስ ላልዳኑ ሰዎች ስለ ክርስቶስ ኢየሱስ ወንጌል ሰምተው ስለማያውቁ ሰዎች እነሱ ስለ ኢየሱስ ሰምተው እንዲድኑ በኢየሱስ ክርስቶስ ባለው ሕይወት እንዲድኑ የሚናገሩ ማለት ነው። እነዚህ ሰዎች እንደ አስተማሪዎች የእግዚአብሔርን ቃል የደህንነትን መሰረታዊ ነገር ለፍጥረት ሁሉ ይናገራሉ። ደህንነት በኢየሱስ ክርስቶስ ብቻ፣ ከዛ ውጪ ሌላ በሃይማኖት ስርዓት መዳን እንደማይቻል ለመዳን ፍላጎት ያላቸው ነገር ግን መንገዱን ባለማወቅ በተለያየ መንገድ ስተው ያሉትን እግዚአብሔርን የሚፈልጉትን ግን እውነተኛውን መንገድ ላላገኙት መንገድን ማሳየት ማለት ነው የወንጌል አገልግሎት። ይህ እንግዲህ ሌላው የጸጋ ስጦታ ነው ማለት ነው። የምናውቀው ግን እዚህ ላይ ራሱን የቻለ አንዳንዶቹም ወንጌል ሰባኪዎች ይላል፣ ራሱን የቻለ አስተማሪዎችም የአስተማሪዎችን ተናግረናል። አስተማሪ ወንጌልንም ያስተምራል፣ ከዚያም ያለፈ ጥልቅ የሆነውን የእግዚአብሔርን ምስጢር ሁሉ ሳይቀር ያስተምራል። ሰዎች በእግዚአብሔር ጸጋ አድገው በእግዚአብሔር እውቀት እንዲያድጉ ሰዎች ከዳኑም በኋላ እግዚአብሔርን በማወቅ እስከ መጨረሻ ጸንተው የዘላለም ሕይወት እንዲወርሱ በቅድስና እንዲኖሩ በቃሉ ውስጥ የተቀመጠውን ሁሉ ከብሉይ ኪዳን እስከ አዲስ ኪዳን ያለውን የእግዚአብሔርን ቃል በደንብ አድርገው ተንትነው ያስተምራሉ። የወንጌል ሰባኪዎች መሰረታዊ በሆነው በደህንነት ላይ ሰዎች እንዲድኑ ከዳኑ በኋላ ደግሞ ምን ያደርጋሉ? ከዛ ያስተምራሉ መሰረታዊ የሆነው ነገር እስክረዱ ድረስ። ከዛ በኋላ ምን ያደርጋሉ? ቤተ ክርስቲያን ለቤተ ክርስቲያን ያስረክባሉ ማለት ነው የወንጌል ሰባኪዎች። ከዛ ሌላ ወንጌል ወዳልደረሰበት ቦታ የዓለም ክፍል አካባቢ ይሄዱ፣ ይህንን ይቀጥላሉ ማለት ይሄ የወንጌል ሰባኪነት ስራ በሐዋርያ ዘመን በዚህ መልክ ተጀምሮ አሁን በዓለም እንደተስፋፋው ማለት ነው። በአሁኑ ዘመንም ቢሆን ብዙ ቦታዎች ወንጌል ያልደረሰበታል፣ ፈጽሞ ሰዎች ኢየሱስ ክርስቶስ የሚባለው ነገር ሰምተው ማያውቁበት ይመሃል። በብዙ የዓለም ክፍል በብዙ እንዲያውም በቢሊዮን የሚቆጠሩ ሰዎች ወንጌልን ያልሰሙ ሊኖሩ ይችላሉ ማለት ይቻላል። የዚህን ትክክለኛ ቀመራ በዚህ ጊዜ በትክክል እንደዚህ ነው ብለን ባንናገርም ግን ይህን መገመት ይቻላል። ስለዚህ የወንጌል ሰባኪዎች ወደ እነዚህ ቦታዎች ይሄዱ፣ ወንጌልን ይናገራሉ፣ ሰዎች በኢየሱስ ክርስቶስ አምነው እንዲድኑ ማለት ነው። ይህ ትልቅ የአገልግሎት ስጦታ ነው። አዳዲስ ነፍሳት እንዲድኑ በተለያየ የዓለም ክፍል እየሄዱ ከተለያየ አካባቢዎች እዚህ ባለንበት ቦታ ራሱ ስንቱ ነው ትክክለኛው የኢየሱስን ወንጌል የሰማው ብለን መጠየቅ እንችላለን። አካባቢያችን ራሱ በወንጌል ተደርሷል እኮ ማለት አይቻልም። ወንጌላውያን ይሄ ሸክም አላቸው፣ ሰዎች እንዲድኑ በየቦታው እየሄዱ የኢየሱስ ክርስቶስን አዳኝነት እየተናገሩ ሰዎች በኢየሱስ ክርስቶስ እንዲያምኑ ይሄንን የወንጌል አገልግሎት ለዚህም ነው ወንጌላውያን ይባላሉ። ስለዚህ ይሄ 11ኛው ስጦታ ማለት ነው። 12ኛው እረኞች ይላል። ባንደፈው አላነሳ ነው እረኞች ይላል። እረኞችን አስተማሪዎች ይላል። እረኞች ብዙ ጊዜ አስተማሪዎችም ናቸው፣ ግን ከዛም አልፎ ደግሞ መንጋን የሚጠብቁ በተለይ በማስተማር በተለያየ ደረጃ ያለውን ኢየሱስ ክርስቶስን ትምህርት የበሰለውን ጳውሎስ ለአንዳንዶቹ ገና ወተት እንደ ወተት የሆነ ትምህርት ያስፈልጋል፣ ለአንዳንዶቹ ገና አጥንትን መቆጠም ይላል። በተለያየ የእምነት እድገት ደረጃ ላሉ ሰዎች የተለያየ ትምህርት በመስጠት ትክክለኛው የኢየሱስ ክርስቶስን ህይወት እንዲከተሉ አቅጣጫ በማሳየት በመጎብኘት ያሉበትን ደረጃ አይቶ ለእነሱ የሚስማማ ትምህርትን በመስጠት ይሄ እረኛ ማለት ነው። እረኛ ማለት በጎች እንዳይጠፉ ወይም ደግሞ ላሞች እንዳይጠፉ የሚጠብቅ ማለት ነው። ዘራፊም ሌባም እንዳይዘርፋቸው ማለት ነው። እነዚህ በተለያየ የቃሉ እድገት ደረጃ ያሉ ሰዎች፣ እነዚህ ደግሞ አስተኛ አስተማሪዎች የአስተ ትምህርት የእግዚአብሔርን ቃል የሚመስል የአስተ ትምህርት የእግዚአብሔርን ቃል አስመስለው የሚያቀርቡ ሰዎች ሊነጥቋቸውና ሊያሳስቷቸው ይችላል። ክርስቶስ ኢየሱስ የበጎች እረኛ፣ እኔ እውነተኛ የበጎች እረኛ ነኝ ይላል። ልክ እንደ ኢየሱስ ክርስቶስ የኢየሱስን ትምህርት ያስተማሩ በቤተ ክርስቲያን ማንጋን ከጥፋት የሚጠብቁ ከስህተት የሚጠብቁ በሕይወታቸው እንዲያድጉ የሚያሳድጉ የሚኮተኩቱ የሚያርሙ የሚያጠጡ አንዳንዶቹ አድገው ደግሞ ትልቅ ፍሬ ሲኖር ደግሞ ፍሬው ደግሞ ያደጉ ደግሞ ወደ ማስተማር ወደ ወንጌል አገልግሎት ወደ ሌሎች የጸጋ ስጦታዎች ደግሞ አገልጋዮች እንዲሆኑ ሚንከባከቡ ማለት ነው። እረኛ አገልግሎቱ ብዙ ነው። እንዲህ አስፈላጊነቱ መንጋን ይመግባል። በማስተማር በመምከር የመምከር አገልግሎት እዚህ ላይ ይሰጣል። የማስተማር አገልግሎት ይሰጣል። የጋር የቤተሰብ በቅድስና ትዳር ጸንቶ እንዲኖር ወይም ደግሞ እንደዛ የሚያገለግሉ የሚያስተምሩ የሚመክሩ ሰዎችን በመመደብ ያደርጋል ማለት ነው። እንግዲህ ራሱም ያገለግላል የሚያገለግሉ ሰዎችንም ያስተማራል። እዚህ ላይ የመንፈሳዊ አገልግሎት ማስተዳደር ነገርም እዚህ እረኛ አንዱ ትልቁ ኃላፊነት ነው ማለት ነው። የእረኝነት አገልግሎት አሁን እረኞች የሚባሉት ይሄ ነው። በሌላ ቦታ ደግሞ እረኛ የሚለው አንዳንድ አብያተ ክርስቲያናትም የተለያየ ስም ሊሰጥ ይችላል። ለምሳሌ ቄስ እንደዚህ ሊባል ይችላል። ግን ዞሮ ዞሮ ሀሳቡ ተመሳሳይ ነው፣ አገልግሎቱ የሚመሳሰል ነው ማለት ነው። በቤተ ክርስቲያን ያለ እረኛ እረኞች ያስፈልጋል፣ አስተማሪዎች ያስፈልጋሉ፣ ወንጌል ሰባኪዎች ያስፈልጋሉ፣ እንደሚባል መካሪዎች ያስፈልጋሉ፣ ሰጪዎች ያስፈልጋሉ። እነዚህ ሁሉ አንድ ላይ ሆነው ነው ማለት ነው የክርስቶስ ኢየሱስ አገልግሎት በጤናማ ሁኔታ በተሟላ ሁኔታ እንዲካሄድ ሊያደርጉ የሚችሉ። ስለዚህ የእረኝነት አገልግሎት አንዱ ትልቅ አገልግሎት ነው። 12ኛ መሆኑ ቅድም እንደ ጠቀስኩት ይሄ ቅዱሳን አገልግሎትን ለመስራትና ለክርስቶስም አካልን ፍጹማን የሆኑ ዘንድ ይላል። ሁሉም ወደ ሙላቱ እስኪደርስ ድረስ እዚህ ላይ ይህንን እነዚህ የተለያዩ የጸጋ ስጦታዎች ጥቅም ላይ የሚውሉ ለምንድን ነው? ሁሉም የራሱን ድርሻ የጸጋ ስጦታ የተሰጠው በቤተ ክርስቲያን ድርሻውን ሲወጣ ሁላችንም የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላቱ ወደ መሆን ወደ ሙላቱ እስክንደርስ ድረስ ይህንን በምናደርግበት ጊዜ በኢየሱስ ክርስቶስ ሙሉ የሆነውን ሰው እየሰራ ልንሰራ ነው ማለት ነው። አዲስ ድኖ ብዙ ነገር ያልተረዳ በቀላሉ ልስት የሚችል ክርስቲያን አድጎ በእነዚህ አገልግሎቶች አድጎ ሙሉ ሰው እራሱም አስተማሪ ሰባኪ را ራሱን ደግሞ መካሪ ራሱ እረኛ ራሱ ሰጪ በክርስቶስ ኢየሱስ ክብርና በመንፈስ ቅዱስ እውቀት በቃሉ እውቀት በቅድስና ሕይወት የተሟላ ሰው ለማድረግ ነው። ሁላችንም ድርሻችንን ስንወጣ ሙሉ ሰው እንድንሰራ ማለት ነው። አሁን ይሄ አገልግሎታችን አላማው ይሄ ነው። ሰውን ሁሉ የክርስቶስ ሙላቱ ወደሚሆኑ ወደ ሙላቱ እስክንደርስ ድረስ አሁን ያደጉት አስተማሪው በአገልግሎት ማስተማራት፣ ሌሎቹ ደግሞ እንዲያድጉ ማድረግ። እረኞች እንግዲህ ይህን ያስተዳድራሉ፣ መንፈሳዊ ነገሩን ያስተዳድራሉ ማለት ነው። ሁሉ አቀፍ የሆነ አገልግሎት ነው። ሁሉም ደግሞ ድርሻውን በቤተ ክርስቲያን ለዚህ የጸጋ ስጦታዊ ስራ ላይ ሲውሉ በክርስቶስ ኢየሱስ ያደገ ሰው እናደርጋለን ማለት ነው። ሙሉ ሰው ወደ መሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ የደረሰ ሰው እንግዲህ ወደ ሙላቱ የምንደርሰው ወደ ሙላቱ እንቀርባለን። ነገር ግን ፍጹም ወደ ክርስቶስ ኢየሱስ ሙላት የምንደርሰው ክርስቶስ ራሱ ሲገለጥ ነው። ሁል ጊዜ እናድጋለን፣ ግን በከፍተኛ ደረጃ ጤናማ ህይወት ይዘን በዚህ መልክ በእግዚአብሔር ቃል በጸሎት እየተጋን የቃሉን በመታዘዝ ቃሉን ሰምተን በመታዘዝ የክርስቶስ ኢየሱስን የጽድቁንና የቅድስናውን ሀሳብ በመታዘብ ስንተጋ በአገልግሎትም ደግሞ ታክተን ስናገለግል ወደ ሙላቱ ልክ እያደግን ነው ያለ ነው ማለት ነው። ወደ ሙላቱ ልክ እስክንደርስ ድረስ ፍጹም ወደ ሙላት የምንደርሰው ኢየሱስ ክርስቶስ ሲገለጥ ነው። ግን ወደ ሙላቱ ልክ እንደርሳለን፣ ወደ ከፍተኛ መንፈሳዊ እድገት እንደርሳለን፣ እናድጋለን። እነዚህ በታላቅ ሁኔታ የመንፈስ ቅዱስን አሰራር የሚገልጹ ሰዎች ያደጉ ሰዎች ናቸው። በቅድስና እየኖሩ ያደጉ ሰዎች ናቸው። ስለዚህ ወደዛ ሙላት እስክንደርስ ድረስ እኮ ነው። ወደ ሙላቱ ልክ እስክንደርስ አገልግሎትን እንቀጥላለን ማለት ነው። የበሰለ ያደገ በእግዚአብሔር ክብርና ጸጋ የተሞላ እግዚአብሔርን በትክክል የሚፈራ ሰው ይሄ ነው እንግዲህ ቅዱሳን አገልግሎትን ቅድም ይሄ ሌሎች ልዩ ልዩ አገልግሎቶች የሚለው ቅድም አንዱ የጸሎት አገልግሎት ብየዋለሁ። ለምሳሌ የዝማሬ አገልግሎት አልተጠቀሰም እዚህ ላይ። እሱም አሁን ልዩ ልዩ በሚለው አገልግሎት ውስጥ ይገባል። አንዱ ትልቅ ጸጋ ነው። አንዱ ትልቅ የጸጋ ስጦታ ነው። አንዱ ትልቅ የማስተማሪያም የመስበኪያ መንገድ ነው። በሌላ በኩል ደግሞ መዝሙር ራሱ የትንቢትም ስጦታ ሆኖ የሚያገለግልበት ሁኔታ አለ። እግዚአብሔር ሀሳቡን በዝማሬ ይገልጻል፣ በሰማያዊ ዝማሬ። በዛ ላይ ደግሞ ያ ዜማ ራሱ ወደ ሰዎች ልብ የሚደርስ ዜማ ከሰማይ ነው የሚሰጠው። በቅድስና ክርስቶስ ኢየሱስን ስናመልክና ስንከተል እንዲሁም ስናገለግል ማለት ነው። አሁን ልዩ ልዩ አገልግሎቶች የሚለው አንዱ አሁን የዲያቆናት አገልግሎት፣ የጸሎት አገልግሎት። ጸሎት ብቻውን ራሱን የቻለ አሁን ለምሳሌ በዓለም አቀፍ ደረጃ ስለ ወንጌል የእግዚአብሔር ስራ እንዲሰራ ሸክም ተሰምቷቸው በተለያየ ርዕስ ምንጊዜ ቢሆን አገልግሎታቸውን ሳያቋርጡ በጸሎት የሚተጉ ሰዎች አሉ። ለራሳቸውም ለሌሎቹም የሚጸልዩ የእግዚአብሔር ድንቅ ስራ በዓለም ዙሪያ እንዲገለጽ፣ በሀገር እንዲገለጽ፣ ለነገስታት ለመሪዎች ሁሉ መጸለይ እንደሚገባል በአዲስ ኪዳን ውስጥ በግልጽ የተቀመጠ ነው። ስለዚህ አንዱ የጸሎት አገልግሎት እንደገና የዝማሬ አገልግሎት ነው። የመዝሙር የዳዊትን መዝሙር እናስታውሳለን። በአሁኑ ጊዜ ደግሞ የዝማሬ አገልግሎት ምን ያህል የወንጌልንና የማስተማሪ ነገር እያደረገ እንዳለ በተለየ አቀራረብ ማለት ነው። መዝሙር የራሱ ትልቅ ስጦታ ነው በአግባቡ ሲንሰራበት። ነገር ግን ህይወት ሳይኖር ዝማሬ ብቻ ከሆነ አሰናካይ ነው የሚሆነው። የጸጋ ስጦታዎች ሁሉ ጌታን እንደሚገባ በቅድስና እየኖርን ማናገለግል ከሆነ ማሰናከያ ነው የሚሆኑት። ለዚህ ነው በመጨረሻው ጊዜ እኔ በስሜ አጋንንትን አላወጣሁምን? ትንቢት አልተናገርኩምን? እንደዚህ እንደዚህ ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ ይላል። ይሄ ማለት ምንድን ነው? አንድ ሰው የእግዚአብሔር መንፈስ ስጦታ ሳይሰጥ ትንቢት መናገር አይችልም፣ ማስተማርም አይችልም፣ መስበክም አይችልም፣ መርዳትም አይችልም፣ ሌላ ሌላም ነገር ሊያደርግ አይችልም፣ አጋንንትን ማስወጣትም አይችልም። በስሜት አጋንንትን አላወጣውም እኔ ይሉኛል ነው ብለው ታምራትን አልሰራ ታምራትን መስራት አይ እነዚህ የጸጋ ስጦታዎች ጌታ እግዚአብሔር ነው የሚሰጠው። ነገር ግን ሰጥቶን በአግባቡ እግዚአብሔርን ለማክበር ካልተጠቀምን ማሰናከያ እናደርጋለን። እኛ ራሳችን በዛ ህይወት ማንኖር ከሆነ ማሰናከያ እናደርጋለን ማለት ነው። መጠንቀቅ ያስፈል አገልጋዮች መጠንቀቅ ይገባቸዋል፣ ለራሳቸው፣ ለትምህርታቸው፣ ለአገልግሎታቸው፣ ለሌሎቹም ደግሞ ለሚያዩትም ሰዎች ማለት ነው። ስለዚህ በአግባቡ ስንጠቀም ስንል አንደኛ የእግዚአብሔር ቃል ስለ ጸጋ ስጦታዎች እንደተናገረው ስንጠቀምበት ስናገለግልበት ማለት ነው። ሁለተኛ ደግሞ በቅድስና በመመላለስ ማሰናከያ የሚሆን ሌሎቹም ኃጢአት እንኳን ባይሆን አንድ ነገር ማሰናከያ ሊሆን የሚችል በተለይ አዲስ ለዳኑ ሰዎች ማሰናከያ ሊሆን የሚችል ከሆነ ጥያቄ የሚፈጥር ከሆነ እንዲህ አይነት ነገር አስተውለን ላለማድረግ ጥንቃቄ ማድረግ ነው። ለምሳሌ ጳውሎስ ይናገራል ስለ ተሰዋ ስጋ ይላል። አንድ ሰው በእምነት ለጣዖት የተሰዋውን ስጋ ቢበላ ኃጢአት አይደለም። ነገር ግን ሌሎች ገና የእግዚአብሔር ቃል በሙላት አዲስ ክርስቲያን አዲስ የሚመን ይህንን ባለማወቅ በቃሉ ወደ መብሰል ያልደረሰው እንደ ኃጢአት የሚቆጥር እና እንደዚህ አይነት የተሳሳተ መረዳት ሊኖረው ይችላል። ያኔ አትብላ ማሰናከያ የሚሆን ከሆነ ይላል። ነገር ግን በሚያውቁት በበሰሉት ፊት ያ ኃጢአት አለመሆኑን በእምነት ቢደረግ ችግር እንደሌለው ምድርና ሙላዋ ሁሉ የእግዚአብሔር መሆኑን ይህ ለአጋንንት የተሰዋውን እኛም በእምነት ብንመላ ችግር እንደሌለ ጳውሎስ ይናገራል። ይሄ እንግዲህ እንደ ምሳሌ ጠቀሰው እንጂ ሌሎችም ብዙ ማሰናከያ ሊሆኑ የሚችሉ ነገሮች ኃጢአት ሳይሆኑ ግን ማሰናከያ ሊሆኑ የሚችሉ የሰዎቹን ሁኔታ አይተን የምናደርገው ማሰናከያ የሚሆኑ ከሆነ ከማድረግ መቆጠብና ተምረው ከለዩ በኋላ ግን በኋላ ያንን ነገር በነጻነት ማድረግ ይቻላል። እኛ ደስ የሚለን ሆኖ ግን ለሌሎች ማሰናከያ የሚሆን ነገር ማለት ነው። ስለዚህ የጸጋ ስጦታዎች ማሰናከያ እንዳይኖር ጥንቃቄ ማድረግ ያስፈልጋል ማለት ነው። ከሁሉም በላይ ደግሞ እግዚአብሔርን መፍራትና ለእግዚአብሔር መገዛት ትልቁ የጸጋ ስጦታ በኃይል ለመስራት ያለ ማሰናከያ አገልግሎቱ ሊውል የሚችልበት መንገድ ነው። ምክንያቱም ብዙ ሰዎች ያዩናልና እኛ እየዘመርን ወይም ሌላ ነገር እያደረግን የማይገባውን ስናደርግ ትክክል መስሏቸው ሌሎችም የእግዚአብሔር ቃል የሚጋፋ ነገር ከሆነ እነሱም ያደርጋሉ ማለት ነው። ማሰናከያ የሚሆን ነገር እሱ ብቻም አይደለም። በቤተ ክርስቲያን ውስጥ ብዙ ነገሮች አሉ፣ ጥሩ እየመሰሉን ሳናቅ የምናጠፋቸው ነገሮች አሉ። አንዳንድ ጊዜ የምቀኝነት የቅናት ነገር በልባችን ይኖርና ክርስቲያኖችም ሆነን ሰዎች ያዩናል። ማሰናከያ ሊሆን ይችላል እንደ እሱ እንደዚህ በመንፈስ ቅዱስ ኃይል እየሰራ እንደዚህ ይቀናል እንደ ብለው ሰዎች ወይ ይሰናከላሉ ወይም ደግሞ ትክክል መስሏቸው እሱ ከሆነ ትክክል ነው ብለው ያንን ከእግዚአብሔር ቃል ጋር የሚጋጫው ነገር ወደ ማድረግ ያልተረዳው ክርስቲያን እንደ ትክክለኛ ወዞ ሊቀጥልበት ይችላል ማለት ነው። በተቻለን መጠን በዚህ መንገድ ማድረግ ማለት ነው። አገልግሎቶቹ እንግዲህ እዚህ ላይ ተጠቅሰው አላለቁ ልዩ ልዩ በሚለው ውስጥ ሌሎቹ የሉም ወይ ለሚለው መልሱ ሌሎችም ያልተጠቀሱ ብዙ አገልግሎቶች አሉ። እነዚህም በዛ ውስጥ ስለሚጠቃለሉ በዛ አካባቢው ሸክም ሲሰማ አገልግሎታችን በዛ መልክ እንወጣለን ማለት ነው። ይህ እንግዲህ ክርስቲያኖች ባለንበት ቦታ ሆነን በግላችንም ሆነን የቤተ ክርስቲያን አካል ሆነን በግልም ደረጃ ልክ በቤተ ክርስቲያን ውስጥ ብቻ አይደለም፣ በምናመልክበት ቀን ብቻ አይደለም፣ ሁል ጊዜ ማድረግ የሚገባን ማለት ነው። እግዚአብሔር ይህ ሸክም እንዲበዛልን መጠየቅ ይገባናል ማለት ነው። ምክንያቱም ያለዚህ የመንፈስ ቅዱስ ስራ የእግዚአብሔርን ስራ መስራት አስቸጋሪ ስለሚሆን ነው። ደካማ ስለሚሆን፣ ኃይል የሌለው ስለሚሆን ሰዎችን ወደ ሰዎች የማይደርስ ጉልበት የሌለው ጥንካሬ የሌለው አገልግሎት ለመሆን ማለት ነው። ጥንካሬ ያለው አገልግሎት እንዲሆን የጸጋ ስጦታዎች ያስፈልጉናል። በዚህ ዘመን ደግሞ የበለጠ ያስፈልጋል። ሐዋርያትም ወንጌልን በአጭር ጊዜ ውስጥ ከዚህ በፊት በተማርነው መልክ በምንረዳው በምናውቀው መልክ ሊያሰራጩ የቻሉት በመንፈስ ቅዱስ ኃይል ተሞልተው ነው። የጸጋ ስጦታዎችን ደግሞ በዚሁ መልክ ለመተግበር የመንፈስ ቅዱስ ስጦታን የማትለማመድ ቤተ ክርስቲያን ወይም ደግሞ ማትተገብር ወይም የምትቃወም ቤተ ክርስቲያን ኃይል የሌላት ቤተ ክርስቲያን ትሆናለች። ሰባኪው በሚሰብክበት ጊዜ ሰዎች ይተኛሉ፣ ያንቀላፋሉ። በእርግጥ ሰዎች የሚያንቀላፉት ከሰባኪው ኃይል ማጣት ብቻም ላይሆን ይችላል፣ ከራሳቸው ችግር ሊሆን ይችላል። ግን ኃይል ያለው ታላቅ የመንፈስ ቅዱስ ስብከት ሲሆን ደካሞች ወይም ደግሞ ኃይል ያጣቸው ሁሉ በኃይል እንዲሞሉ ያደርጋል ማለት ነው። እነዚህ በመንፈስ ቅዱስ ጸጋ የተሞሉት አስተማሪዎች በመንፈስ ቅዱስ ኃይል የሚያስተምሩ በመንፈስ ቅዱስ ኃይል የሚሰብኩ ሰዎች ወይም ደግሞ ሌሎችንም አገልግሎቶች በመንፈስ ቅዱስ ኃይል የሚመክሩ በመንፈስ ቅዱስ ኃይል ደግሞ ሌሎችንም አገልግሎቶች ሰዎች የሚዘምሩት የሚጸልዩት በመንፈስ ቅዱስ ኃይል በሚያደርጉበት ጊዜ ልዩ ነገር ይኖራል። ኃይሉ ለእኛም ይሰማናል፣ ለሚሰሙትም ይሰማል ማለት ነው። ያለ መንፈስ ቅዱስ ኃይል የእግዚአብሔርን ስራ በምድር ዙሪያ ልናደርስ አንችልም። ሸክም የሚሰማን አስተማሪዎች ደግሞም ሰንጥቀን የእግዚአብሔርን ክብር የእግዚአብሔርን ምስጢራት ሁሉ የምንገልጽ አስተማሪዎች መሆን አንችልም። የእግዚአብሔርን ቃል በምንናገርበት ጊዜ በዚህ በመንፈስ ቅዱስ ኃይል ተሞልተን በምናስተምርበት ጊዜ ማስተማሩም ልዩ ኃይል ያለው ነው። ስብከቱም ልዩ ኃይል ያለው ነው የሚሆነው። ጸሎቱም ልዩ ኃይል ያለው ነው። ዝማሬውም ልዩ ኃይል ያለው ነው የሚሆነው። መምከሩም ትምህርት መምከር በትምህርት መልክም ቢሆን ወይም በሌላም መልክ ማለት ነው። የሚሰጥም ሰው ሳይሰስት ለእግዚአብሔር ስራ ያለውን ይሰጣል። ሌሎቹን ወንድሞችና እህቶችንም ሆነ በዓለም ያሉትን የሚያስፈልጋቸው ሰዎች ለመርዳት በገንዘብ ፍቅር ታስሮ ብዙ አቅም ያለው ማድረግ ሲችል በስስት መንፈስ ታስሮ በዚህ አይነት አይቀጥልም። እንዲሰጥ የእግዚአብሔር መንፈስ ኃይል ይሰጠዋል። ሲሰጥም ደስ ይለዋል። እንዲያውም በመስጠቱ የበለጠ ደስተኛ ይሆናል። የሚሰጥ በልግስና ይስጥ ይላል። የሚሰጥ ደግሞ እንደሚባረክ ከሚወስድ ይልቅ የሚሰጥ እንደተባረከ እንደሆነ የእግዚአብሔር ቃል ይናገራል። እና በመንፈስ ቅዱስ ሆነን የጸጋ ስጦታዎችን ስንጠቀም አገልግሎቱ ልዩ ነው የሚሆነው፣ ኃይል ያለው ይሆናል። ስለዚህ የመንፈስ ቅዱስ ጸጋ የጸጋ ስጦታን መቃወም አግባብ አይደለም። አንዳንድ የአሰራር ወይም ደግሞ የአጠቃቀም ወይ የስርዓት ጉድለቶችን ስላየን ብቻም የመንፈስ ቅዱስን ስጦታን ልንቃወም አይገባም። ያ ግን እንዲስተካከል በምክር ምክንያቱም የምክር አገልግሎት እዚህ ላይ ይሰራል፣ ቅድም እንደጠቀስኩት ማለት ነው። በዚህ መልክ አገልግሎቱ ተስተካክሎ ተጠናክሮ እንዲቀጥል እንጂ አንድ ቦታ ስህተት ተደረገ ተብሎ አገልግሎቱ እንዲቆም ከተደረገ የቤተ ክርስቲያኑ አገልግሎት የቤተ ክርስቲያን አገልግሎት የክርስቶስ ኢየሱስ አገልግሎት እንዲዳከም እናደርጋለን ማለት ነው። ብዙ ቤተ ክርስቲያን ብዙ ቦታ ሰዎች የእግዚአብሔር ሰዎች የሆኑ በትክክልም የእግዚአብሔር ሰዎች የሆኑት በአንድም በሌላ ምክንያት የመንፈስ ቅዱስ ስጦታ እንደማይሰራ አድርገው በአሁኑ ጊዜ የሚቃወሙበት ሁኔታ አለ። እሱ እንደ እግዚአብሔር ቃል ከሆነ ግን አትክክል አይደለም። እዚህ ላይ ጥንቃቄ ልናደርግ ይገባል። ያለ መንፈስ ቅዱስ ኃይል የእግዚአብሔርን ስራ በተሳካ ፍሬ ባለው ሁኔታ ተጽዕኖ ማሳደር በሚችል ሁኔታ ማገልገል አንችልም። ሐዋርያት ዓለምን በወንጌል በዚህ መልክ ያናወጡት በመንፈስ ቅዱስ ኃይል ሆነው ነው። ባለፉት ትምህርቶች እንዳየ ነው እነ ሙሴ እነ አሮን እነ ኤልያስ እነ ዳዊት እነ ኤልሳ ሌሎችም ታላላቅ የእግዚአብሔር ሰዎች ባለፉት ዘመናትም ታላላቅን የእግዚአብሔርን ስራ በኃይልና በስልጣን ለዓለም ያሳዩት በመንፈስ ቅዱስ ኃይል ሆነው ነው። ያለ መንፈስ ቅዱስ ኃይል ተአምራትን መስራት አይቻልም። ያለ መንፈስ ቅዱስ ኃይል የፈውስ ስጦታን ማድረግ አይቻልም። ያለ መንፈስ ቅዱስ ኃይል በኃይል መስበክ አይቻልም። ያለ መንፈስ ቅዱስ ኃይል በኃይል ማስተማር አይቻልም። ያለ መንፈስ ቅዱስ ኃይል በተሳካ ሁኔታ መምከርና በትጋት መምከር አይቻልም። ያለ መንፈስ ቅዱስ ኃይል በትጋት መስጠትና በመስጠታችንም እግዚአብሔርን ማገልገል አይቻልም። ያለ መንፈስ ቅዱስ ኃይል በትጋት የእረኝነት አገልግሎትን መወጣት አይቻልም። ያለ መንፈስ ቅዱስ ኃይል ታላቅ የወንጌልን አገልግሎት ወንጌል ላልደረሳቸው በዓለም የችን ቦታ እግዚአብሔርን በሚያሳይን በሚመራን መንገድ የወንጌልን አገልግሎት ወንጌልን መስበክ አይቻልም። ያለ መንፈስ ቅዱስ ኃይል በትጋት በተለያየ ደረጃ ላለው በትጋት መጸለይ፣ ለጌታ በጌታ ፊት የምልጃ ጸሎት፣ ለግለሰብም ሆነ ለቡድን፣ ለአገር፣ በአህጉር፣ በዓለም አቀፍ ደረጃ በቤተ ክርስቲያን እንደ አካል የቤተ ክርስቲያን አካል እንደ መሆናችን መጠን ባለንበት ቦታ ሆነን እነዚህን አገልግሎቶች ፍሬያማ በሆነ ሁኔታ ማገልገል አንችልም ያለ መንፈስ ቅዱስ ኃይል። ያለ መንፈስ ቅዱስ ኃይል መናፍስትን መለየት አንችልም። ምናልባት አንድ ቅድም ስናገር ያልተነሳ መናፍስትን የመለየት ስጦታ የሚለው ነው። ሌሎቹ ብዙ አገልግሎቶች አሉ፣ ግን ስለዚህ ነገር ይሄንን አሁን ሀሳብ እየተናገርኩ ማንሳት ይገባኛል። ያለ መንፈስ ቅዱስ ኃይል ይሄንን ማድረግ አይቻልም። በመንፈስ ቅዱስ ኃይል ስንሆን ግን አገልግሎቶቹን በኃይል እንድናገለግል መንፈስ ቅዱስ ኃይል ይሆነናል። ታምራት ሁሉ እነዚያም በሄድንበት ቦታ ሁሉ የእግዚአብሔርን ስራ በተሳካ ሁኔታ ማገልገል እንችላለን ማለት ነው። ስለዚህ መቃወም የለብንም። ከተቃወምን የጌታን ስራ ነው የምንቃወመው፣ የእግዚአብሔርን ስጦታ ነው የምንቃወመው። እዚህ ላይ እንግዲህ ጥንቃቄ ማድረግ ይገባናል። ስህተቶቹን አርመን ስህተት በሚታረምበት መልክ አገልግሎታችንን በቤተ ክርስቲያን የጸጋ ስጦታዎች እንዲተገበሩ እናድርግ እንጂ ስህተት ሆነ ብለን አገልግሎትን መዝጋትም የእግዚአብሔር ፈቃድ አይደለም። በስህተት ደግሞ በተምታታ መልክ ደግሞ በቤተ ክርስቲያን የጸጋ ስጦታን ደግሞ ማድረግም እሱም ደግሞ እግዚአብሔራዊ እንደ ቃሉ የሆነ አካሄድ አይደለም። ስለዚህ ሁኔታ አሁን ዛሬም አሁን የማነሳው ነገር ነው የሚሆነው። የጸጋ ስጦታ ራሱ የትምህርቱ ርዕስ ምንድን ነው የሚለው የመንፈስ ቅዱስ ስራዎችና የጸጋ ስጦታዎች አጠቃቀም፣ የመንፈስ ቅዱስ ስራና የጸጋ ስጦታዎች አጠቃቀም የሚል እንግዲህ አጠቃቀም ላይ በጥበብ በማስተዋል እግዚአብሔር እንዳሳየን በተግባር ላይ ማዋል ይገባናል። አለዚያ ወንጌልን በማስፋፋት የእረኝነትን አገልግሎት የማስተማሩ ነገር በማድረግ ሰዎች በክርስቶስ ኢየሱስ ወደ ኢየሱስ ክርስቶስ ሙላት እንዲያድጉ አስተዋጽኦ ከማድረግ ይልቅ ሰዎችን ማሰናከል ይሆናል። ውዥንብር መፍጠር ማለት ነው። እሱ ደግሞ የመንፈስ ቅዱስ ሀሳብም አይደለም። ይሄ ሰዎች በተሳሳተ መንገድ የሚያደርጉት ነገር ነው። ባለመረዳትም ወይም ትክክል መስሏቸው የሚያደርጉት ነው። ነገር ግን ቃሉ ግን እንደዛ ስለማይል ጥንቃቄ ማድረግ ያስፈልጋል። ይህንን ያሁን ስለ ጸጋ ስጦታዎች አጠቃቀም ልናደርግ የሚገባቸውን ጥንቃቄዎች አሁን ቀጥለን የምንነጋገር ሲሆን፣ ከዛ በፊት ግን ቅድም ያልኩት መናፍስትን የመለየት ስጦታ አሉ፣ የጸጋ ስጦታ፣ ስለ እሱ ትንሽ ልናገር። ይሄ መናፍስትን መለየት እጅግ በጣም አስፈላጊ የሆነ በቤተ ክርስቲያን አስፈላጊ የሆነ ስጦታ ነው። በተለይ በአሁኑ ጊዜ ይሄ ነገር በስፋት የጸጋ ስጦታ ያላቸው ሰዎች በቤተ ክርስቲያን አገልግሎታቸውን ሳይታቀቡ መስጠት ሲገባቸው ግን ብዙ ጊዜ ሲሰሩበት አንመለከትም። ምናልባት ይሄ ተደርጎም ሊሰጥ ይችላል። ባለፈውም ጊዜ እንደጠቀስኩት የጸጋ ስጦታዎች አንዳንዴ እንደ ትጋታችን ሁኔታ ሁሉም የጸጋ ስጦታን ሊሰጠን ይችላል፣ እንደገናም ደግሞ አንዱ ብቻ ሊሰጥ ይችላል፣ ሁለቱ ሊሰጥ ይችላል፣ ሶስቱ ሊሰጥ ይችላል። ግን እንደ ተሰጠን የጸጋ ስጦታ ታክተን ማገልገል፣ አንዷም ከተሰጠች በአንዷ ታክተን ማገልገል ነው። ምክንያቱም እግዚአብሔር አምላክ ስለዚህ ሁኔታ በቃሉ ሲያስተምረን ስለ መክሊት ጌታ ኢየሱስ የተናገረው ነገር አለ። መክሊትን አንዱ አንድ መክሊት የተቀበለ ቀበረ ይላል፣ ሁለት የተቀበለ አተረፈ፣ አምስት እንደዚህ ምሳሌ ይናገር። ይሄ የአገልግሎት የጸጋ ስጦታዎችን ነው። ስለዛ ነው የምናገረው። አንዱ አንድ ብቻ ተሰጠኝ ብሎ አኩርፎ ትክክለኛ ዳኛ አይደለህም ብሎ አቁርፎ ጨርሶ ደው ሊያገለግል ያልፈቀደ ማለት ነው። ምናልባት ማስተማር ብቻ ከሆነ ማለት ነው፣ ወይም ደግሞ መስበክ ወይም መምከር ወይም ዝማሬ ወይም ደግሞ ሌላ ከነዚህ ውስጥ አንዱ ብቻ ቢሰጥ ማለት ነው። ጌታ አቅማችን ሲያይ ከነዛ አንዱን ብቻ ሊሰጥ ይችላል። ያንን አንዱን ግን በታማኝነት ብናገለግል ሰፊ አገልግሎት ለዓለም ሰጥን ልናልፍ እንችላለን። በዓለም ውስጥ ላለች ቤተ ክርስቲያን ማለት ነው፣ ለእግዚአብሔር አካል፣ ለእግዚአብሔር ቤት፣ ለእግዚአብሔር ቤተ ክርስቲያን። አሁን አስተማሪ ራሱ በትጋት ቢያስተምር ዓለምን በማስተማሩ በክርስቶስ ኢየሱስ ትምህርት አዳርሶ ወይም ደግሞ ትልቅ ስራ ሰርቶ ሊያልፍ ይችላል ማለት ነው። ዘማሪውም እንደዚሁ፣ ሰባኪውም እንደዚሁ ማለት ነው። የሚረዳ ምናልባት የማስተማር የጸጋ ጾታ ላይኖረው ይችላል። መርዳት ራሱ በዛ የሚረዳም ሆኖ አስተማሪ ሁኔታውን አይቶ ልቡ ከተነሳሳና ለጌታ ስራ የበለጠ ለመስራት ከፈለገ ጌታ የጸጋ ስጦታን በመስጠቱ አይጸጸትም፣ ይሰጣል። ነገር ግን በአገልግሎት ያለን ታማኝነታችንን አይቶ ገምግሞ ነው የሚሰጠው ጌታ። በአንዱ ለሚተጋ ሰው ጨምሮ ሌላም ሌላም ሊሰጥ ይችላል። አቅማችንን መወጣታችንን ያለ ዝም ብለን ታይትሉን ወስደን ብዙ ሪሶች ወይም ደግሞ ብዙ የአገልግሎት ስጦታዎች እንዳሉን እንደዛ ተሸክመን ዝም ብለን ስም ብቻ ይዘን ማለት ነው ብናሳልፍ ያ አይሆንም ማለት ነው። ስለዚህ እግዚአብሔር በሰጠን በአንዱም ቢሆን በታማኝነት ካገለገል እንባረካለን። እንደዚህ ማለት ነው በአንዱ ሌላው ደግሞ ሁለት የተቀበለው በዛው መጠን በስፋት መስራት አለበት። ልክ እንደተሰጠው መክሌት ብዙ ካተረፈ ብዙ ዋጋ አለው። አንድ ሰው በአንዱ እኮ ብዙ ሊያሰርፍ ይችላል እኮ። አንዱ አለ ራሱ ነግዶ እኮ መቶ ሊያደርግ ይችላል። አምስት ከተቀበለው በላይ ሊያሰርፍ ይችላል እኮ። ይህ ማለት አንዱ ቢያንስ ሁለት ማድረግ አለበት። ነገር ግን አንዱ ደግሞ ጎበዝ ነጋዴ ከሆነ አንዱ አምስትም አስርም መቶም እኮ ሊያደርግ ይችላል፣ ሺህም ሊያደርግ ይችላል። በዛ በአገልግሎቱ በስፋት ካገለገለ ማለት ነው፣ በትጋት ካገለገለ ይህ በአንዱ የጸጋ ስጦታ ትልቅ ነገር በማድረግ አስር ወይም መቶ ከተቀበለው ወይም ደግሞ ሀያ ሰላሳ ከተቀበለው በላይ ሊያገለግል ይችላል ማለት ነው። ስለዚህ በዚህ ነገር ላይ አንድ ብቻ ተሰጠን ብለን ቅሬታ ሳይሰማን ሳናቆርፍ ጌታ በሰጠን በትጋት እንድናገለግል ያስፈልጋል ማለት ነው። ማገልገል ልክ ከዳን በኋላ አገልግሎት የእግዚአብሔር ፈቃድ ነው። ማገልገል የእግዚአብሔር ፈቃድ ነው። እንድናገለግል ተጠርተናል። ስለዚህ አንዱም የተሰጠው እንደዚሁ፣ ሁለቱም የተሰጠው ደግሞ በስፋት ይህ ሌላው ሙሉ በተሰጠን በትጋት ካገለገል ጌታ ጨምሮ ሊሰጥ ይችላል። አለዚያ ግን እንደ አቅማችን አይቶ ይሰጥና ከዛ ማትረፋችንን ሲያይ ደግሞ ጨምሮ ደግሞ ያንን ያሰፋል ማለት ነው። እንግዲህ ይሄ ነገር ይሄ ነው። ያለ ጸጋ ስጦታ የእግዚአብሔርን ስራ በአግባቡ መስራት አንችል። በቤተ ክርስቲያን እድገት አይኖርም፣ መነቃቃት አይኖርም፣ በቤተ ክርስቲያን መተራረም አይኖርም፣ ይቅርታ ይቅር መባባል አይኖርም። አንዱ እንግዲህ በዚህ ውስጥ ቅድም ያልኩት መናፍስትን የመለየት ስጦታ ነው። መናፍስትን የመለየት ስጦታ በተግባር ባለመዋሉ ምክንያት በአሁኑ ጊዜ የስጋ አሰራሪና የመንፈስ አሰራሪ መለየት ያልተቻለበት ሁኔታ አለ። በዚህም ብዙዎቹ የስጋ ስራ የመንፈሳዊ የመንፈስ ቅዱስ አሰራር እያስመሰሉ እየሆኑ ያሉበት ሁኔታ ነው ያለ። ይሄ መናፍስትን መለየት መናፍስታዊ የሆነውን አሰራር ከእግዚአብሔር መንፈስ አሰራር ለይቶ መመሪያን ወይም አቅጣጫን ያሳያል። የስጋ አሰራሪን ከመንፈስ አሰራር ይለያል። አሁን ብዙ በቤተ ክርስቲያን ውስጥ የስጋ አሰራር ሆነው ያንን የስጋ አሰራሩን አካሄዱን መንፈሳዊ ሰዎች አገልጋዮች ስለሚያደርጉ መንፈሳዊ ነገር እየመሰለ ለብዙዎች የመሳሳት ምክንያት እየሆነ ያለ ነገር አለ። እነዚህ አሁን መናፍስትን የሚለዩ ሰዎች የስጋን አሰራር ከመንፈስ አሰራር ከክርስቶስ ኢየሱስ መንፈስ አሰራር የሰይጣናዊ አሰራር በጥባብ የሚመጣውን የዲያብሎስን አመጣት መንፈሳዊ ነገር የሚመጣውን ሁሉ ለይተው ይረዱና ከዛ በኋላ ያሳውቃሉ። እርምጃ ወይም ለሚያስተካክሉ ሰዎች ይናገራሉ። ቤተ ክርስቲያን በትክክል ግልጽ በሆነ ሁኔታ በመንፈስ ቅዱስ ብትመራ ትሆናለች ማለት ነው። እንግዲህ አሁን ጊዜያችን ሰዓታችን ስላለቀ ይህም ነገር አለ። ምናልባት አሁን በሚቀጥለው የመንፈስ ቅዱስ የጸጋ ስጦታዎች በስነ ስርዓት በትክክል ስለመጠቀም ትምህርታችንን እንቀጥላለን ማለት ነው። በሚቀጥለው የዛሬ ትምህርታችንን እንግዲህ እዚህ ላይ እናበቃለን። ምናልባት ይሄ መናፍስትን ስለመለየት ስለምለው ተጨማሪም ነጥብ በሚቀጥለው ስለ ጸጋ ስጦታዎች አጠቃቀም ትክክለኛ አጠቃቀም በሚለው በሚቀጥለው ትምህርት ላይ ይህንንም ጨምሬ አነሳለሁ። እግዚአብሔር የሰማነውን ይባርክልን። አብረን በጸሎት እንጨርሳለን። እግዚአብሔር አምላካችን ሆይ ስላስተማርከን እናመሰግናለን። ክብር ላንተ ጌታ ሆይ፣ እንዳስተማርከን እንድንኖር እርዳን። በመንፈስ ቅዱስ ኃይል እርዳን። ጌታ አምላካችን ሆይ ክብር ላንተ ይሁን። ቀኑን ሁሉ ጊዜያችንን ሁሉ ባርክ። አንተን አክብረን እግዚአብሔር ሆይ በትጋት ማገልገልን ስጠን። እግዚአብሔር ቸልሳንል በሰጠን ጸጋ እንድናገለግል እርዳን። በኢየሱስ ክርስቶስ ስም አሜን።